ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
በኢትዮጵያና በኤርትራ የድንበር ጉዳይ ላይ የምሁራንን ውይይት ይዘናል።
መመካከር፣ መተማመን፣ መደማመጥ፣ መነጋገር ያስፈልጋል። ግን አሁንም ቢሆን ቁልፉ መንግስታት ናቸው። የኢትዮጵያ መንግስት ወርውሯል ማለት ተቀብያለሁ ብሎ በግልጽ ለዓለም ነው ያወጀው። ዓለም ባለበት በገሃድ ነው፣ በድብቅ ሳይሆን ከአስመራም በኩል አንድ አይነት ምላሽ እንጀው ሳይውል ሳያድር ያስፈልጋል።
በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉ ናቸው። ከጦርነቱ በኋላ በዋሽንግተን የኢትዮጵያ ተጠባባቂ አምባሳደር ነበሩ።
እስማማለሁ ከዶክተር ብሩክ ጋር በዚሁ በሰላሙ ጊዜ። እንግዲህ መስማማቱ ከኛ ጋር መጀመር አለበት። መስማማበት ነገር ምንድን ነው? በግልጽ ልናገር፣ የኤርትራ መንግስት ምላሽ መስጠት አለበት። እኔ እንግዲህ በትንሹ አቅሜ እንግዲህ አሁን ይህችን እድል ተጠቅሜ የኤርትራ መንግስት፣ የእኔ መንግስት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ እንዲሰጥ እጠይቃለሁ።
በለንደኑ ግሪንዊች ዩኒቨርሲቲ የኢኮኖሚክስ መምህር ዶክተር ተስፋ ማርያም መሀሪ ናቸው። ውይይታቸው ከዜናው ቀጥሎ ይቀርባል።
እስር ቤቶች ያየሁት ሁኔታ፣ በራስን ጋር የደረሰው ሁኔታ ፈጽሞ በዚህ ምድር መወገድ ያለበት ከዚህ ታላቅ ህዝብና ይህን ታላቅ ሳይመራ ታላቅ መንግስት ፈጽሞ የማይመጥኑ መሆኑን ነው አረጋግጬ የወጣሁት።
ተገፎ የነበረው ማዕረጋቸው ተመልሶ ጡረታቸው እንዲከበር የተወሰነላቸው የቀድሞው የመከላከያ ዩኒቨርሲቲ ፕሬዚዳንት ብርጋዴር ጄኔራል አሳምነው ጽጌም የምሽቱ እንግዳችን ናቸው።
ለሁሉም እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። እሁድ ሰኔ 3 2010 ዓመተ ምህረት ነው።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው እኔ ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ። ዜናውን የማሰማችሁ ደግሞ አዲሱ አበበ ነኝ። ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋራ ለሚደረገው የኒውክሌር ጦር መሳሪያ ውይይት ፕሬዚዳንት ዶናልድ ትራምፕ ሲንጋፖር ገብተዋል። ለውይይቱ አዎንታዊ አመለካከት እንዳላቸውም ተናግረዋል። ትራምፕ ዛሬ እሁድ ከኤርፎርስ ዋን አውሮፕላናቸው እንደወረዱ የሲንጋፖሩ ውጭ ጉዳይ ሚኒስትር ቪቪያን ባላክሪሽናን አቀባበል አድርገውላቸዋል። ታጅበው በሚጓዙበት ወቅት ውይይቱ ስኬታማ ይሆን ይመስሎታል? ምንስ ይሰማዎታል? በማለት ጋዜጠኞች ከማዶ ለወረወሩት ጥያቄ ትራምፕ በጣም በማለት ነበር አዎንታዊ ምላሽ የሰጡት። የሲንጋፖሩን ጉዞ ከመጀመራቸው አስቀድሞ በተናገሩት ቃልም ፕሬዚዳንት ኪም ለሕዝባቸው አንድ ትልቅ ነገር እያደረጉ ናቸው ሲሉ ተናግረዋል። ነገር ግን አሉ ትራምፕ፣ ውይይቱ በደህና ሁኔታ ካልተካሄደ ያን መልካም ዕድል አያገኙትም። የካናዳው ጠቅላይ ሚኒስትር በኪውቤኩ የጂ7 ጉባኤ ላይ ቀረጥን አስመልክተው በተናገሩት ቃል የተነሳ ዋና ዋና የዋይት ሃውስ ባለስልጣናት ቁጣ አሰሙ። በጂ7 ጉባኤ ላይ የነበሩት ፕሬዚዳንት ትራምፕ ከሰሜን ኮሪያው መሪ ጋራ ወደ ነበራቸው የኒውክሌር ጦር መሳሪያ ውይይት ሲያመሩ የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ፕሬዚዳንት ትራምፕን በሚያቃልል አነጋገር ከኋላችን ወቅተውናል ሲሉ ነው የዋይት ሃውስ ባለስልጣናት የተቆጡት። በዚህም የተነሳ የዩናይትድ ስቴትስ ልዑካን በጂ7 ጉባኤ ማብቂያ ላይ የወጣውን የጋራ መግለጫ እንዳይፈርሙ ፕሬዚዳንት ዶናልድ ትራምፕ ማዘዛቸው ተሰምቷል። በመላው ዓለም የሚገኙና የትምህርት ዕድል የተነፈጋቸውን ልጃገረዶችና ሴቶችን ለመርዳት ወደ 3 ቢሊዮን ዶላር ቃል መገባቱን የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ አስታወቁ። በዚሁ መሰረት ካናዳ 300 ሚሊዮን ዶላር ለማሰባሰብ ቃል ስትገባ ጀርመን፣ ጃፓን፣ እንግሊዝና የዓለም ባንክ ሌሎቹ የዓላማው ደጋፊዎች መሆናቸውም ታውቋል። የካናዳው ጠቅላይ ሚኒስትር ይህን ይፋ ያደረጉት ኪውቤክ ውስጥ በተካሄደው የጂ7 ጉባኤ ማብቂያ ላይ ባሰሙት ንግግር ነው። በአሜሪካና በእስራኤል አይሁዳውያን መካከል ልዩነት መኖሩን አንድ አዲስ የወጣ የሕዝብ አስተያየት አመለከተ። በዚሁ መሰረት 77 ከመቶ የእስራኤል አይሁዶች የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስና በእስራኤል መካከል ያለውን ግንኙነት በጥሩ ሁኔታ እንደያዙት ሲናገሩ፣ ይህን በመደገፍ አስተያየት የሰጡ አሜሪካውያን ግን 44 ከመቶ ብቻ መሆናቸውን አዲሱ የሕዝብ አስተያየት ይፋ አድርጓል። የአሜሪካውያን አይሁዶች ኮሚቴ ዋና ሥራ አስፈጻሚ ዴቪድ ሃሪስ በሰጡት አስተያየት በእስራኤልና በአሜሪካ አይሁዶች መካከል ያለውን አመለካከት በግልጽ ለማወቅ ይህ የተካሄደው የህዝብ አስተያየት ጥሩ መለኪያችን ነው ብለዋል። ኢየሩሳሌም የእስራኤል ዋና ከተማ እንድትሆንና የዩናይትድ ስቴትስ ኤምባሲም ከቴል አቪቭ ወደ ኢየሩሳሌም እንዲዛወር ፕሬዝዳንት ትራምፕ ያሳለፉትን ውሳኔ 85 የእስራኤል አይሁዶች ሲደግፉ በአሜሪካ አይሁዶች በኩል 46% ብቻ ነው ድጋፍ ያገኘው። ሻንግሃይ የትብብር ድርጅት ፓኪስታንና ህንድ የድርጅቱ አባል ከሆኑ ወዲህ የመጀመሪያውን ጉባኤ አካሄደ። የሁለቱ ማለትም የህንድና የፓኪስታን ወደ ድርጅቱ መግባት አሜሪካ በማዕከላዊ እስያ ላይ ያላትን የበላይነት ለመቆጣጠር መሆኑን ታዛቢዎች ይናገራሉ። የሻንግሃይ ትብብር ድርጅት መስራቾቹ ቻይና፣ ሩሲያ፣ ካዛክስታን፣ ኡዝቤክስታን፣ ኪርጊስታንና ታጂክስታን ናቸው። ጉባኤው እየተካሄደ ያለው በቻይናዋ የወደብ ከተማ ቺንግዳኦ ሲሆን የቻይናው መሪ ሺ ጂንፒንግ ለተሳታፊዎቹ ባስተላለፉት መልእክት ግለኝነትን፣ ጠባብነትንና አግላይነትን ማስወገድ ይኖርብናል ብለዋል። የWTO ማለት የዓለም ንግድ ድርጅትን መርሆ መከተልም ያስፈልጋል ብለዋል ፕሬዝዳንት ሺ በዚህ ንግግራቸው። በመጨረሻም ዜና አረፍት። በአሜሪካ ድምጽ ራዲዮ የሙዚቃ ታሪክ ይታወቅ የነበረውና ይልቁንም የቪኦኤ Music Time in Africa ፕሮግራም አባት የሚባለው ሊዮ ሳርኪሲያን ከትናንት በስቲያ አርብ ማታ ከዚህ ዓለም በሞት ተለየ። የአፍሪካ የሙዚቃ ሰው ይባል የነበረውም ሊዮ ነው። በእንግሊዝኛ ቋንቋ ይተላለፍ የነበረውን የፕሮግራም እንደ አውሮፓ አቆጣጠር በ1965 ዓመተ ምህረት የጀመረው ከዚያም በመላው አፍሪካ በመዘዋወር ሙዚቃዎችን ያሰባስብ እንደነበርም ይታወቃል። የሊዮ የቀብር ስነ ስርዓት ሙሉ ወታደራዊ ክብር ተደርጎለት ሰሜን አንዶቨር ማሳቹሴትስ ውስጥ እንደሚፈጸምም ታውቋል። ሊዮ ሳርኪሲያን 97 ዓመቱ ነበር። አድማጮች፣ የሊዮን ህይወትና ስራዎች በሌላ ዝግጅት ሰፋ አድርገን ለማቅረብ እንሞክራለን። የምሽቱ ዜናም በዚሁ አበቃ። አዲስ አበባ ነኝ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 3 2010 ዓመተ ምህረት ምሽት ፕሮግራም ነው።
አሁን ወደ መጀመሪያው ዝግጅታችን እንዝለቅ።
የምሁራን ትንታኔ በኢትዮ ኤርትራ ድንበር ጉዳይ።
የኢትዮጵያ መንግስት የአልጀርስ ስምምነትንና የሄግን የድንበር ኮሚሽን ውሳኔ ተቀብሎ ከኤርትራ ጋር ያለውን ችግር ለመፍታት እንደሚሰራ አስታውቋል። ከኤርትራ በኩል ግን የተሰጠ ምላሽ የለም። የኢትዮጵያ መንግስት ከ17 ዓመታት በኋላ የወጣ አቋሙን ዛሬ ምን አመጣው? ትርጉሙስ ምንድነው? ሰለሞን አባተ ሁለት ምሁራንን አነጋግሯል።
ዶክተር ብሩክ።
አቤት። ጤና ይስጥልኝ አቶ ሰለሞን።
ጤና ይስጥልኝ ዶክተር ተስፋ ማርያም።
ሰላም፣ እንደምን አመሻችሁ?
እግዚአብሔር ይመስገን። እስቲ ተዋወቁ፣ የምትተዋወቁም ከሆነ ሰላም ተባባሉ።
ዶክተር ተስፋ ማርያም። ብሩክ እባላለሁ፣ የኔ ወንድም።
እንኳን በሰላም አገናኘን። እኔም ተስፋ ማርያም መሀሪ እባላለሁ። ለንደን ነው የምቀመጠው። የአስመራ ዩኒቨርሲቲ ምሩቅ ነኝ። አሁን ደግሞ ለንደን ግሪንዊች ዩኒቨርሲቲ የኢኮኖሚክስ አስተማሪ ነኝ።
ግሩም። እኔ ብሩክ እባላለሁ። አዲስ አበባ ዩኒቨርሲቲ ነው የተማርኩትም፣ ብዙ አመት የሚሰራሁት እዛ ነው። አሁን እዚህ አሜሪካ ኦሃዮ ዩኒቨርሲቲ አስተምራለሁ።
መልካም ትውውቅ ያደርግልን እንግዲህ።
አሜን አሜን። የኔ ወንድም አብ ኦነር ቱ ሃቭ ሜት ዩ።
ዘ ኦነር ኢዝ ማይን ዘ ፎር ኦል ኦፍ ዩ። እና ሰለሞንም በጣም ነው የምናመሰግንህ ይህን እንዲህ በማገናኛችን። የአማርኛ እንግዲህ እንዳላ እንደምታዩት በጣም የተባበረ ነው ከረጅም ጊዜ በኋላ ከነ ይቅርታው ጋር።
በጣም ድንቅ ነው። እኔ አስተማሪው በሆን ኤ ሰጦት ነበር።
አሁን የአማርኛ ክላስ ስጀምር የመጀመሪያው ተማሪ ከዛው መዝግበኝ።
በጣም ጥሩ።
አዎ፣
ገበያ ተገኘ።
አቶ ሰለሞን፣ ዶክተር ተስፋ ማርያም ያሉት እንጋራለሁ። ቋንቋ ድልድይ ነው፣ ቋንቋ በር ነው። እኔ አይውሽ እኔ አማርኛ ተናጋሪ የአዲስ አበባ ልጅ ነኝ። ዶክተር ተስፋ ማርያም አጋጣሚ ሆኖ ነው። ሰው ልጅ ሲወለድ እንደሚያውቁት መርጦ አይወለድም፣ አጋጣሚ ነው እና
አዎ፣ በሁሉም ግን እድለኞች ነን። በተገኛንበት ጊዜ ያገኘነው ትንሽ እድል አማርኛውን ሰጥቶናል። ከዛ በኋላ ደግሞ አሁንም በእርቅና በሌላ በዚህ ሁኔታ በመገናኘታችን እንግዲህ ድልድዩን ያልከውን በጣም በማጠንከሩ ላይ ትንሽ የእኛ አበርክቶ ብናደርግ ያ ነው እንግዲህ የእኛው ምኞት።
አደንቆታለሁ አማርኛ በመናገሩ ትልቅ ሰው ነው።
የተቻለኝን ሞክራለሁ። እንግዲህ በዛው ሰዎች ስድብ እንዳላፈራ በጣም እየፈራሁ ነው። እንዴ ያንዴ ብሎ የተናገረ ነው ተው እየተባልኩ ግን እንግዲህ ሪስፖንስ አለው ለዛሬ።
መልካም ሁለታችሁንም በጣም አመሰግናለሁኝ በእውነቱ። እንግዲህ ይሄንን እርስ በራሳችሁ ያደረጋችሁትን ትውውቅ ከአድማጮቻችንም ጋር ስለማካፈል በዚያው አድማጮቻችን አውቀዋችኋል እነማን እንደሆናችሁ እና ወደ ንግግራችን ንግባ። እንግዲህ እናንተንም ጊዜ ለመቆጠብ ብዙ ስራ ያላችሁ ሰዎች ስለሆናችሁ እንግዲህ የተከበራችሁ ዶክተር ብሩክ ኃይሉ ከኦሃዮ ዩኒቨርሲቲ እንዲሁም ዶክተር ተስፋ ማርያም መሐሪ ከለንደን ግሪንዊች ዩኒቨርሲቲ እግዚአብሔር ይስጥልኝ ለጊዜያችሁ። እንግዲህ ሰሞኑን ከአዲስ አበባ እየነፈሰ ያለ ጠንካራ ንፋስ አለ በሁሉም አቅጣጫ። አንዱም በኢትዮጵያና በኤርትራ መካከል ያለውን ግንኙነት የሚመለከት ነው። ሁለቱ ህዝቦች እስካሁን ድረስ ወይም ሁለቱ መንግስታት ብል ይሻላል ህይወት በማይጠፋበት ጦርነት ውስጥ ቆይተዋል። እንደውም አንዳንዴ ህይወትም ሲጠፋ ነበር ብለዋል ጠቅላይ ሚኒስትሩ ሰሞኑን ላለፉት 18 ዓመታት። እና ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑንም ውሳኔ ተቀብላ ተግባራዊ ታደርጋለች ሲል የኢትዮጵያ መንግስት ቃል ገብቷል። ጠቅላይ ሚኒስትሩ ራሳቸው ባንደበታቸው ተናግረዋል ይሄንን። ይሄ የአልጀርስ ስምምነት አሳሪ ስምምነት ነበረ። መቀበል ብቻ ነው በሁለቱም ወገን ይጠበቅ የነበረው። እና ከ18 ዓመታት በኋላ ለመሆኑ እናንተ ስታስቡት ተቀብለናል ማለትን ምን አመጣው? እስቲ ከዶክተር ብሩክ ልጀምር። በቅድሚያ ዶክተር ብሩክ ኃይሉ እርሶ ያ ስምምነት በተፈረመበት ጊዜ ዋሽንግተን ዲሲ ላይ ተጠባባቂ አምባሳደር ሆነው ያገለግሉ እንደነበረ ከኢትዮጵያና ከኤርትራ ግጭት ጋር በተያያዘ ተሳትፎ እንደነበረው ተሳትፎ ስል የቃል አቀባይነት ሚናም ጭምር በመጫወት ለዓለም አቀፉ ማህበረሰብ። እስቲ ከእርሶ ልጀምር። ምን አመጣው ከ18 ዓመታት በኋላ አሳሪ የሆነን ስምምነት ተቀብለናል ማለት?
አመሰግናለሁ ለጥያቄው አቶ ሰለሞን። ጦርነቱ ሲካሄድ አዲስ አበባ ነበርኩኝ። ጦርነቱ ልክ እንዳበቃ ነው ወደ ዋሽንግተን በስራ የመጣሁት አንተ እንደጠቀስከው ኤምባሲ። ግን ከመጣሁ በኋላ ያው ንግግሩ ኮሚሽኑ ስለተቋቋመ ይካሄድ ነበር እና እዛ ውስጥ የሚጠበቀኝን ኃላፊነት ከኤምባሲ ውስጥ ቲምወርክ ነው የቡድን ስራ ነው ባለኝ ኃላፊነት አዲስ አበባ ነው ዋናው ስራ የሚሰራው። እዚህ ከአሜሪካ ጋር ያለውን ሁኔታ መሳሰለውን ከዳያስፖራ ጋር ሞካክረናል። ብዙ ርቄ ሳሌ ከጥያቄ ይህን መልስና አሁን ምን አመጣ ምትለው አንድ አይነት አባባል አለ የምዕራብ አውሮፓ ለሁሉ ጊዜ አለው ይባላል። ሁሉ ወቅቱን ጠብቆ የሚሆንበት ጊዜ አለ።
ሰለሞናዊ አባባል ነው በነገራችን ላይ።
እና እንግዲህ እግዚአብሔር ፍቃድ ሆኖ ከታችም የህዝቡ ብሶትና ጥያቄ መጥቶ በተለይ ከተለያዩ ኤርትራና ኢትዮጵያ ወገኖችና ቤተሰቦች ሁላችንም እንደምናውቀው ኢትዮጵያ ውስጥ በዛ ያሉ ኤርትራ ተወላጆች አሉ፣ እየተመለሱም ነው። ብዙ አመታት ወዲህ ኤርትራ ውስጥ ያለውን እንኳን መናገር አልችልም፣ ምንም እውቀት ስለሌለኝ በሪያሊቲ ገብቶ ማየት ስለሚያስፈልግ ላይ ሊያው መናገሩ ደግሞ ተገቢ ስላልሆነ ማለት ነው። የኢትዮጵያ መንግስት አቋም ግልጽ ነበር። እሱ ምንድን ነው? ይህንን ውሳኔውን ተግባራዊ እንደሚያደርግ የኢትዮጵያ መንግስት ባለማወላወል ተቀብሎ ነበር። ያው በመርህ ደረጃ ነው። እንግዲህ የባድመ ጥያቄ በጣም ስንክሳር ሆኖ ያን በተመለከተ የኢትዮጵያ መንግስት ቆራጥ እርምጃ መውሰድ ያስቻለው አልመሰለኝም በወቅቱ። ነገር ግን መርሳት የሌለብን ባድመ ብቻ ብለን ሁሌ እናነሳለን እንጂ አሁንም ቢሆን የኢትዮጵያ መንግስት ያልፈለገው መሬቶች ብዙ መሬቶች ተሰጥቶናል። እኛ በተለይ ከጾሮና ምስራቅ እስከ ቡሬታች ድረስ ከኤርትራ መንግስትም በኩል ብዙ አይነሳም፣ ከእኛም ኢትዮጵያኖች በኩል ብዙ አይነሳም። ወይ የረሳን የዘነጋን ይሆናል እንጂ አሁን ባድመ ኢትዮጵያ ትውጣ ትውጣ ቢባል መርሳት የሌለብን ኤርትራን ብዙ የምታስረ ያስረክቡ መሬቶች አሉ ማለት ነው። እንግዲህ ስለ ፍትህና ስለ ውሳኔው ተግባራዊነት ስናይ እና የባድመም ጉዳይ መነካካት ኢትዮጵያ መንግስት ከአካባቢው ህዝብ ከመላውም የኢትዮጵያ ህዝብ ቁጣም ስለሚያስከትል ያንንም በመስጋት ሊሆን ይችላል እስካሁን እየተንከባለል የመጣ ሁኔታ ነው። አሁን ግን ባለፉት ሁለት ወር ተኩል አዲስ አመራር መጥቶ በዶክተር አብይ አህመድ የሚመራ እንግዲህ ቆራጥ እርምጃ እንበለው በፊት የሚታስበው የህዝቡን ቁጣም ግፊትን በመስራት በመስጋት የተተወ ጉዳይ ነበር። አሁን ግን የሚመስለው ይህን የመሰለ ወሳኝ የሆነ እርምጃ በመውሰድ ኢትዮጵያ ባለማወላወል እንደምትቀበል ይህንም ደግሞ ተግባራዊ እንደምታደርግ የሰላሙንም ጥሪ ለኤርትራ መንግስት አሳልፋ ሰጥታለች። እና ማለት የምችለው ምንድን ነው የኢትዮጵያ መንግስት በሟቸውን ጠቅላይ ሚኒስትር መለሱም ሆነ በአቶ ኃይለማርያም በቅርቡ የለቀቁት በስጋት አይን የሚያዩት ይመስለኛል። የባድመን ጉዳይ አሳልፎ መስጠት በተለይ ትግራይና ትግራይ ህዝብና እና አካባቢውን በተመለከተ ይሄ ነው ማይባል ቁጣም ስላለ አሁን ግን 16 ዓመትም አልፏል። ሰውም ሪያሊስት እየሆነ መጥቷል። ህይወት ያው መስጠትና መቀበል ነው። በዛን አኳያ እንደገናም ጠቅላይ ሚኒስትር አብይ በአካባቢው ያለው የቀይ ባህር ቀጠና በጣም በጣም ብዙ የአረብ ሀገሮች ኤሚሬቶችም ያው አሰብ የመግባት ሁኔታ ይሄን የመሳሰለውን ሁኔታ ኢትዮጵያ አጣብቂኝ ውስጥ እንደምትገባ ኤርትራ ብቻ ሳትሆን የወደፊቱንም በማየት ይሄ ችግር አሁን ካልተፈታ ለወደፊት ኢትዮጵያ ብዙ ብሔራዊ ጥቅሟን እንደምታጣ ታሳቢ አድርገው የወሰዱት ወቅታዊ ውሳኔ ነው ብዬ ነው የምወስደው።
ዶክተር ብሩክ አንድ እዚህ ጋር ጥያቄ አስከትዬ ላንሳ። መቼም እንደ ምሁርም እንደ ታዛቢም እንደ ቀድሞ ዲፕሎማትም ጭምር ነው ይሄን ጥያቄ የማነሳለሁት። ያን ጊዜ ቀደም ሲል እንዳነሳነው አሳሪ ስምምነት ነበረ። የድንበር ኮሚሽኑ የሚወስነው ውሳኔ እንቀበላለን፣ ተግባራዊ እናደርጋለን ብለው ነው ሁለቱም መንግስታት ያንን ስምምነት በአልጄሪያው ፕሬዚደንት ታዛቢነት ቡተፍሊካ ነበሩ መሰለኝ እዛን ጊዜ በእሳቸው ታዛቢነት የፈረሙት። ስለዚህ ይሄ ጉዳይ ላለፉት 18 ዓመታት እንደዚህ እያወዛገበ ሲቆይ የኤርትራ መንግስት ሁሉ ጊዜ ይጠይቅ የነበረው ያለምንም ቅድመ ሁኔታ ኢትዮጵያ በኃይል ከያዘቻቸው ግዛቶች ለቃ መውጣት አለባት በውሳኔው መሰረት የሚል ነው። የኢትዮጵያ መንግስት ለመሆኑ የአልጀርስን ስምምነት ረግጦ ቆይቷል የሚል ሐሳብ አለዎት እስካሁን ድረስ?
ይሄ ከባድ ጥያቄ ነው። እኔ ሙሉ ለሙሉ ረግጧል ማለትም አልችልም። እንዲያውም የኢትዮጵያ መንግስት ባይገርም ለአድማጮችም ባይገርማቸው ቶታሊ አንቀበለውም ብሎ አኩርፎ መሆን አሻፈረኝ ብሎ ወጊዱ ብሎ ሊል ይችል ነበረ። ምክንያቱም ውጤቱ ባድመ ወደ ኤርትራ ዘንድ ውሳኔው ስለተበየነ ያንን ሳይል ደፈራ አድርጎ ተቀበለናል 100% ብሏል የኢትዮጵያ መንግስት በወቅቱ። እስካሁንም እስከ ቅርብ ጊዜ ድረስ አልተለወጠም።
ለምን አላስረከበም?
አጣጥ እንግዲህ ቀደምም ለማንሳት እንደሞከርኩት የፖለቲካል ኮንሲኩዌንስ ፖለቲካል ናጌጁም አለ። የፖለቲካል ውጤቱ ጠንቁ ዳስደወር ጠንቁ ለኢትዮጵያ መንግስት ወጣን ይከብዳል። አንደኛ ባድመ ያ ሁሉ ህዝብ በኢትዮጵያ በኩልም ሆነ የኤርትራ መንግስትም እስካሁን የኛናት በሚል የደጋፋኛ ጥያቄ ብዙ ወጣቶች በሁለቱም አቅጣጫ አልቀዋል። እና ይሄንን ለቆ አስረክቦ መውጣት ቶታሊ ወዲያውኑ የራሱን ይዞ ጠንቅ በትግራይ ክልል ህዝብ በመሪውን ፓርቲ የመሰንጠቅ እንደገና የመሰንጠቅ አንደኛው በነገራችን ላይ የመሰንጠቁ መንስኤው ይሄ ነው ለማለት ያስችላል። በኋላ
በህወሓት ውስጥ የተፈጠረው ትርምስ ማለት ነው ያን ጊዜ።
አዎ ያ የፈነዳ ነገር ነው። ለምሳሌ የጦርነቱ ሲጠናቀቅ በኢትዮጵያ አሸናፊነት የተጠናቀቀው ገፍቶ እንደልበል እስከ ባሬንቱ እስከ ላይ ድረስ የተወሰነ አርሚ ደርሷል። እስከ ፎርቶና ፎርቶ ደቡብ ድረስ የኢትዮጵያም አርሚ ደርሷል።
ፎርቶ ኳደር ነው ማለት ነው በዛላምበሳ በኩል ነው የሚሉኝ?
አዎ ተመለሱ የሚል ትዕዛዝ በነበረው ጠቅላይ ሚኒስትር ተሰጥቶ ኢትዮጵያ አርሚ ሲመለስ ያኔ ሁሉ ቅሬታና ኩርፊያም ነበረ። ለምን የዚህ ሁሉ ችግር ጠንቅ ኤርትራ ያለው መንግስት የፕሬዚደንት ኢሳያስ አፈወርቂ በገፍቶ የመጣ የተነሳ ጦርነት ሰበብ ነውና ይህንን ጦርነት ካልተቋጨ ዘላለም ከምን የተጠጋ ቁልቋ ዘላለም ያለቅሳል እንደሚባል ይኸው አሁንም 16 ዓመት እናወራዋለን። ያ ስርዓት ካልተለወጠ ኢትዮጵያና ኤርትራም ህዝቡም እፎይ አይልም፣ ኢትዮጵያ ህዝቡም እፎይ አይልም የሚል አቋም ነበር በአካዳሚውም በተወሰኑ ሚሊተሪ ጀነራሎችም አካባቢ። ይሄ ራሱ በሚሊተሪውና በህወሓት አካባቢና በኢፒአርዴፍ አካባቢ ራሱን የቻለ የመስጠንጠቀው አደጋ የተጀመረው ያኔ ነው። እና የሆነው ያለፈው አልፏል። ኢትዮጵያ ሰራዊት ቶታሊ ተመልሶ ወደ ቦታው ገብቷል። ባድመን ኦፍኮርስ ተቆጣጥረውታል። እሱ ብቻ አይደለም፣ ብዙ ቴሪቶሪዎች ብዙ ግዛቶች ኢትዮጵያ ሰራዊት ተቆጣጥረዋል። በወቅቱ የዩናይትድ ኔሽን ሚሽን ኢን ኢትዮጵያን ኤሪትሪያ እሱ እኮ ሲመጣ
ዩናሚ ነው ያን ጊዜ ባል የነበረው
ዩናሚ ሲመጣ እኮ ነው ኢትዮጵያ ሰራዊት እያስረከበ የወጣው ከኤርትራ ግዛት እንጂ በሙሉ ገብቶ ኢትዮጵያ ሰራዊት ኤርትራ ግዛት ውስጥ ነበር ያለው። እንደገና መርሳት የሌለብን እኮ የቴምፖራሪ ሴኩሪቲ ዞን TSZ የሚባለው ሲቋቋም ተደርጎ በማይታወቅ ሁኔታ በዩናይትድ ኔሽን ፒስ ኪፒንግ ሚሽን ታሪክ በሙሉ ዩናይትድ ኔሽን ሰራዊት እኮ የሰፈረው ኢትዮጵያ በጠየቀችው መሰረት የኤርትራን ግዛት አለዛ ለቀን አንወጣም በማለት 25 ኪሎ ሜትር ውስጥ እኮ ኤርትራ ውስጥ እንጂ ኢትዮጵያ ውስጥ አልነበረም የዩናይትድ ኔሽን ሰራዊት የሰፈረው። ይሄ ሁሉ የሚያሳየው ኢትዮጵያ አሸናፊ ሰራዊት ያንን ቦታ ይዞ ለዩናይትድ ኔሽን ሰራዊት እኮ ነው እስከታች ቡሬ ድረስ ከላይ ከጾሮና ጀምሮ እያስረከበ የወጣው። ከዛ በኋላ ነው ዩናይትድ ኔሽን ስራውን የጀመረው። የኤርትራ መንግስትም ከኢትዮጵያ መንግስት ጋር እኮ ሲፈራረሙ አቶ ኢሳያስን ያውቁታል፣ በግልጽ አይናገሩት እንጂ የአቶ ኢሳያስ መንግስት በግልጽ የማይጻፈው ምንድን ነው? የኢትዮጵያ ሰራዊት እየለቀቀ ዩናይትድ ኔሽን እያስረከበ ነው ታች ድረስ፣ ቅድም እንዳልኩ ቡሬ ድረስ አስረክቦ ዩናይትድ ኔሽን ስራውን የጀመረው። ሰላም ይጠበቅ የነበረው ኢትዮጵያ ግዛት ውስጥ አልነበረም። 25 ኪሎ ሜትር ማለት 15.5 ማይል ድረስ ገብቶ ነው። ይሄ እንግዲህ የአልጀርስ ፒስ አግሪመንት ራሱ አንዱ አንቀጹ ይሄ ነው። ሰላሙ ስራ ተፈጠረው እና ይሄ ነው ይሄ ሁሉ አለና ኢትዮጵያ ብዙ ዋጋ ከፍላለች ለማለት ነው። ያንን ሁሉ ክተው ያንን አሸናፊ ስራይት ወጥቶ ብዙ ግዛት ተይዞ ብዙ መስዋዕትነት ተደርጎ እንዴት ጦሱም ኢግናይት ያደረገው የባድመ ጉዳይም በመሆኑ እንዴት ኢትዮጵያ መንግስት ለቀን እንወጣለን ራሱን የቻለ መዘዝ ይመጣል በሚል ስጋትና ፍርሃትም ባዘለ ሁኔታ ያው ውሳኔ ሳይደረግ ሲንከባለል አሁን ደርሰን ያው አሁን እዚህ ደረጃ ነው ያለ ነው ማለት ነው።
ዶክተር ብሩክ ወደዚህ ወደ ጠየቁት ጥያቄ በቀጥታ ወደሚወስዱ ንግግሮች ትንሽ ዘግየት ብለን እንመለሳለን። እስቲ ወደ ዶክተር ተስፋ ማርያም ማህሪ ደሞ ልመለስና ወደ ለንደን። ዶክተር ተስፋ ማርያም ለመሆኑ እርስዎ በዚህ አጀንዳ ላይ በዚህ ጉዳይ ላይ ምን ያህል ሰርተዋል? ምን ቅርበት አለዎት?
በጣም አመሰግናለሁ ሰለሞን። ዶክተር ብሩክ ያቀረቡት ትንተናም በጣም የሚደነቅ ነው። ትንሽ ለዚሁ ዶክተር ብሩክ ያሉት ነጥቦችን አንዳንድ ምላሾች መስጠት ፈልጋለሁ። በአላማ ደረጃ አንድ ነገሩን ለመዘርዘር ሳይሆን አላማችን ሁሉ እንግዲህ ያሁኑ ያለውን የወርቁን ሁኔታ ማንጸባረቅ እንጂ ያቺ የነበረችውን የብሶት ጊዜ ያ በጣም አስቸጋሪ ህዝብ እንደ ሽንፈትና አሸናፊና ተሸናፊ ያለው ነገር ብለን ይህንን መግለጽ እንግዲህ የሰዎች እነዛ ያለቀሱት እናቶቻችን ያ የተጎሳቆለው ህዝባችን በሁለቱም ወገን ያን ነገር በሽንፈት መግለጽ ከሃይማኖቱም ይሁን ከእግዚአብሔርም ይሁን ከዓለምም ይሁን ከባህላችንም ይሁን በጣም ደስ ማይል አነጋገር ነው። ምክንያቱም ተሸናፊ የለውም ይኸው እልቂት ነውና የፖለቲካ ውድቀት ነው። ሁሉም ለዚህ ጉዳይ በሽንፈት ተሳትፈያለሁ በዚህ ጉዳይ ጀግና ነበርኩ የሚሉ ሰዎች የምን ጀግንነት? ምን ስለገደልክ? የገዛ ወገኖችን የማን መሬት ለማያዝ ባድመ የሚባል መሬት ነበርህ ወይ? እዛው ኑሮህ ታቋለህ ወይ? በጠረፉ አካባቢ የሚኖሩ ሰዎች እኮ ትክክለኛ መሬታቸውን ያውቃሉ። ባያት ከማያታቸው ማን የማት መሬት እንደነበር ያውቃሉ። እነዛ ሰዎች ደግሞ የማንንም እርዳታ አይፈልጉም መሬታቸውን ለማወቅ።
አዎ፣ ግን አንድ ጊዜ ዶክተር ተስፋ ማርያም እርግጥ ነው እነት ነው ያነሱት ነገር ምናልባት ዶክተር ብሮክ ከወታደራዊው እንቅስቃሴ አኳያ ለማንሳት ያነሱት ሐሳብ ይመስለኛል እንጂ በዚህ በኢትዮጵያና በኤርትራ ጦርነት ውስጥ አሸናፊም ተሸናፊም የለም የሚሉ ብዙ ናቸው ይሄንን አስተያየት የሚሰነዝሩ እና ይሄንን ዶክተር ብሩክም የሚካፈሉ ይመስለኛል ይሄንን ንጋሩ ይመስለኛል ይናሳል።
በጣም ይገባኛል በጣም ይገባ ያቺን ነገር እንኳን ስላነሷት ብቻ ምክንያቱም ለዶክተር ብሩክ አላማቸው በጣም እንትን ሆነኛል ደን ሲጀመርም ራሳቸው እንግዲህ በጣም ግዚያው ደርሷል ቆራጥ ውሳኔ ተወስደዋል ይሄን ነገር ሲጉላላ የቆየው ቆራጥ ውሳኔ ስላጣ ነው ብለው እኮ ያን ትክክለኛውን ስል ሰጥተዋል። ግን አንዳንድ ሰዎች ከዚህ ኢንተርቪው የሚመጣው ትንሽ ጥቅሶችን ወስደው ከዚህ ኢንተርቪው አሁን አይ ኢትዮጵያ አሸንፋ ያለች ከአሸናፊነት መንጋጋ ሽንፈት ያመጣን ነው ሚል ነገር እንዳይነሳ ነው ይችን ነገር ለማለት የፈለኩት እንጂ ዶክተር ብሩክ ያሉትን አላማ በፍጹም አልዘነጋውም። ብቻ ግን አንዳንዴ ከዚህ ኢንተርቪው አንዳንድ ሰዎች ያችን ነገር ወስደው ይሄንን ያገኘነውን እድል እንዳይነጠቅብን ለማለት ያህል ነው የተናገርኩት። ብቻ ግን አሁን መልኩን ለማያዝ ይሄንን ጉዳይ መጀመሪያ እኔ እንግዲህ ኤርትራ ነው የተወለድኩት ኤርትራ ነው ያደግኩት ከመሃል ሀገር ሰዎች ጋር ነው የተማርኩት አስመራ ዩኒቨርሲቲ እስካሁን ድረስ ባለፈው ከሁለት ሳምንት በፊት አዲስ አበባ ነበርኩ። እስካሁን ድረስ እንደ ድሮ ፍቅራችን የመጀመሪያው መቼ ነው አስመራ የምንገናኘው እያልን ነው። አዲስ አበባ ሄጄ የድሮ ጓደኞችን ሳላገኝና እንዴት ነው በእኛ እድሜ ዝም ብለን የሁሉ ህዝብ የተለያይቶ እያለ የሁሉ ጥፋት እያለ እኛ ይህን ያህል ፊደል ቆጥረን እድሜም አሁን አንዳንዶቻችንም ጸጉራችንም ቀይረን ለምንድን ነው ዝም ብለን የምናየው? ለምን አንመሰክርም? ለምን ስህተት አንልም? የምንባባለው እና በኤርትራ ያደገ ሰው የጦርነት ብሶትን በደንብ ነው የሚያውቀው። እኔ ሳድግ እንግዲህ የኤርትራ ጦርነት ለሰላሳ ዓመት ተደርጎ ከሆነ እኔ በዛው ጦርነት ጊዜ ተወልጄ በዛ ጦርነት ጊዜ ያደግኩ ሰው ነኝ። እኔ ያደግኩበት አካባቢ ብዙ ጊዜ እኔ የኖርኩበት ከረን የሚባል አካባቢ ነው። ከረን እንግዲህ ሁሉ የቀይ ኮከብ ዘመቻ ሲደረግ ወደ ናቅፋ ሲካሄድ የነበረው ሰራዊት የህዝቡ የከረን ህዝብ 10 እጥፍ የሚሆን ሰራዊት ነው የነበረው።
አስታውሳለሁ የሚሉትን ነገር ዶክተር ተስፋ ማርያም እኔ ወጣት ሪፖርተር ሆኜ ለኢትዮጵያ ቴሌቪዥን ስዘግብ የጦር ቀጣና ሪፖርተር ነበርኩና እርሶ ወደሚሏቸው አካባቢዎች ሁሉ ተንቀሳቅሽ ሳይ ነበርና ትክክል ነው የሚናገሩት ነገር። ያን ጊዜ የነበረው የጦር እንቅስቃሴ እጅግ አስከፊና ግዙፍ ነበር።
እና ከዛው አልፈን እንግዲህ ከዛው አልፈን በዛው እድገት አልፈን የ91 ወይም 1991 የሚለው የደርግ መውደቅ ጊዜ ሁላችንም አይተናል። በዛው ጊዜ ስናይ እንግዲህ እንደ የኔና የኔ ጄኔሬሽን ቃል የገባ ነው እንግዲህ የታሪክ ጊዜ ነውና የታሪክ እዳ ነውና በኃይለ ሥላሴ የተወረሰና በደርግም የተባባሰ የኤርትራ ጉዳይ እዚህ ደረሰ እና የኤርትራ ህዝብ በነጻነት ወይም ሁለት የራሱን ሀገር በማቆም ነገሩ እልባት አግኝቷል እና የኛ ትውልድ ምንድነው አስተዋጽኦ ምን ነው የምናደርገው እንግዲህ እነዚህ ሁለት ህዝቦች እንዳይለያዩ ብለን ቃል ገብተን የተነሳሳን ያ ቃል ከገቡ ሰዎች አንዱ እኔ ነኝ። ለዚህም እዚህ እንግሊዝ ሀገር ከመጣሁ በኋላ የኔ ፒኤችዲ የሰራሁት በኢኮኖሚክ ኢንተግሬሽን ኢን ዘ ሆርን ኦፍ አፍሪካ ብሎ በትክክል በተለይም አንከር ኢትዮጵያ ኢን ዘ አንከር ሆና የሰላም
ዋና መሰረት ሆና ማለት ነው።
ዋና መሰረት ሆና መልህቅ ነው የሚባለው
ሆና
የአፍሪካ ቀንድን ህዝብ አብሮ ለማምጣት ችሎታ አላት። ልክ ጀርመን በብዙ አውሮፓ የተደረጉት ውጊያዎች መሰረት ሆና እንደነበረችው በኋላ ግን የአውሮፓ ህብረት ሲመጣ ዋናው መልህቅ ጀርመን ሆና የ50 የ60 አመት ሰላምን ሰጣ አውሮፓን ወደ ህብረት ያመጣች እንደሆነች ኢትዮጵያም ይሄን ሮል ልታደርግ ትችላለች። ምክንያቱም ሁሉም ኢትዮጵያ ትልቅ ሀገር ስለሆነ እየፈራ ነው የሚኖረው። ኤርትራም ከኢትዮጵያ ጋር ፈራለች፣ ጅቡቲም አንዳንድ ጊዜ ኢትዮጵያን ፈራለች፣ ሶማሊያም እንደዛ ፈራለች። ለምን? ኢትዮጵያ ትልቅ ሀገር ስለሆነ፣ ታሪካዊ ሀገር ስለሆነ እና በዚህ መሰረት አሁን ይሄን የመፈራራት ሁኔታ አልፎ ይቺ ትልቅ ኢትዮጵያ የሁሉም መልህቅ ሆና የሰላም እና ሁሉን አብሮት ለማምጣት ትችላለች ብዬ ነው እኔ የጻፍኩት። ግን በጣም ያሳዝነው ነገር ውጊያው እኔ ፒኤችዲ በመጨረስበት ጊዜ ውጊያው ተጀመረ። ውጊያው ሲጀመር እንግዲህ እዚህ ለንደን ሆነን የሰላም ነገሮችን ለማንሳት አስቤያለሁ። አንዳንድ ጊዜ በኢንተርኔትም ስታገኙት በሜይ 20 2998 ሚለው ውጭ ያለነው ሰዎች ለምን ፈርመን እነዚህ ሁለት መንግስታት አብረን አናመጣም ብለን ሞከርን። ግን ዋናው ነገር የሆነው እዛው ያየሁት ነገር ሁለቱም መንግስታት ለህዝብ ተጠያቂነት ለህዝብ ተገዥነት አልነበራቸውም እና እርስ በርሳቸው በነበረው መለያየት እርስ በርሳቸው በነበረው የስልጣን ሽኩቻ በመጨረሻ ሁለቱም ህዝቦች ይሄንን ነገር እንዲከፍሉ ተገደዋል። ዋናው ነገር በኢትዮጵያ ውስጥ የነበረው በተለይ ደግሞ በቲፒኤልኤፍ የነበረው የስልጣን ሽኩቻ መለስ የነበረውና እነሱ የሚመሩት የነዚህ ሽኩቻ ነው እዚህ ያደረሰን የሚል ግምት አለኝ። ያ ግን ታሪክ ሆኖ በዛው የመጣውን ክሳራ አሁን የሁለቱን አገሮች ክሳራ ነው ብለን ወደ መጀመሪያው የነበረው የተስፋ ጊዜ ከዚህ ተምረን ሞትና ግድያ የሌለበት ቀጠና የሚመሰረትበት ተስፋ ስለተገኘ እዚህ ሁላችን መተባበር አለብን በሚለው በዛው በዘጋው ይሻላል።
አመሰግናለሁ። ዶክተር ብሩክ የሚያክሉት ነገር አለ? እሺ።
አዎ፣ ባጭሩ መቼም ወንድሜ ዶክተር ተስፋ ማርያም ከሞላ ጎደል ያሉትን እስማማለሁ። የጥያቄው ይዘት ሆኖ ታሪካዊ ሆኖ ባድመ እንዴት ናት የሚለው ላይ ሆኖ ወደዛ ዝርዝር ጉዳይ ያው ፋክት ነው እውነት ነው ገባን እንጂ ዋናውማ እዚህ የምንገናኘው የምንመካከረው በእነዚህ ሁለት ወንድማማች ሀገሮች ሰላም እንዴት እንደሚመጣ፣ እርቅ እንዴት እንደሚወርድ አብረን ደግሞ ወደፊቱን ህይወታቸውን ሁለቱም ህዝቦች በጋብቻ በቋንቋ በባህል በታሪክ አንድ ደም የሆኑትን እንዴት ጎን ለጎን አብረው ተጋግዘው እንዴት እንደሚያድጉ እንዴት እንደሚኖሩ ለመቀየስ ነው። ይሄ እኔ ከእርሶ ጋር ከሚሉት ጋር 100% እጋራለሁ። ላረጋግጥ እፈልጋለሁ ለወንድሜ ዶክተር ተስፋ ማርያም።
እሺ
ዶክተር ብሩክ
ልገና አን አቤት።
በዚያው እንዲቀጥሉልኝ የምፈልገው ቅድም ጥርጣሬውን ገልጸዋል። አሁንም ቢሆን የጠቅላይ ሚኒስትሩ መግለጫ ወይም የኢትዮጵያ መንግስት ውሳኔ ችግሮች ሊገጥሙት እንደሚችሉ የሚያመላክት ጥርጣሬውን ገልጸዋል። በእውን ተግባራዊ ይሆናል ወይ? በእውን ኢትዮጵያ በአልጀርስ ስምምነት መሰረት ተገዝታ እርምጃ ትወስዳለች ብለው ያስባሉ? ምን ትርጉም አለው የጠቅላይ ሚኒስትሩ መግለጫ?
በጣም ትልቅ ትርጉም አለው። ምንድነው ለመቀበል ነው ሁሌ የሚከብደው ለአካባቢው ሰው ለሀገሩም ዜጋ ለመሳሰለው። ግን በቅልቦና መቀበል ከመጣ ጊዜውም በጣም እየረዘመም ስለሄደ የመቀበሉ ሁኔታ በደንብ ሬዞናንስ ይባላል ታች ድረስ ሊወርድ ይችላል ነው የምለው። ይሄ ተግባራዊነቱ ማይቀር ነው። ግን ይሄን ለማድረግ
ታች ድረስ ሲሉ እስከ ትግራይ ህዝብ እስከ ባድመ ህዝብ ድረስ ማለት ሆኖ?
አዎ፣ በተለይ የተጎዳው ህዝብ እዛው የተለያየው ህዝብ በዚህኛውም ሳይድ በዛኛውም ሳይድ ማለቴ ነው።
እሺ።
እና ነገሩ ፕሮሰሱ ቀላል አይሆንም። ይሄን ለማድረግ እንግዲህ ያን ነገር አለ ቴክስቱ ቱ ታንጎ ላለ ሁልጊዜ በተለያዩ ምንትን ላይ
አዎ፣ ለመደነስ ሁለት ሰው አብሮ መሆን አለበት
ያስፈልጋል። አሁን ካስመራ ምላሽ ያስፈልጋል ስል ይኸው መጽሐፉም ዝም ምኑም ዝም እንደሚባለው ነው። እርግጥ ሁለት ቀን ሆኗል አሁን 48 ሰዓት። ትንሽ ፍንጭ እንኳን የመስጠት ሁኔታ ያስፈልጋል። በዝርዝር እንኳን ሌላው ቢቀር አይተን እንመለስበታለን የሚል ጉዳይ ምናምን ያስፈልጋል።
ሰለሞን ያዘጋጀው ውይይት ጥሩ ነበር። ውይይቱ ግን አልተቋጨም፣ አልተጠናቀቀም። በነገው ምሽት ይቀርባል። በተጨማሪም በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voamharic ማግኘት ይቻላል።
እንዲሁም በትዊተር #voaamharic ብላችሁ ተከተሉን ተነጋገሩ።
ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
አየር ላይ ባጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
እያስተናገድናችሁ ያለነው ጽዮን ግርማና
ሶሎሞን አባተንን። ወደ ተከታዩ ዝግጅታችን እንሸጋገር።
ብርጋዴር ጀነራል አሳምነው ጽጌ ይናገራሉ።
ያሳለፍነው ሳምንት ወታደራዊና የደህንነት ሹምሽር የተካሄደበት ሳምንት ነበር። በኢትዮጵያ የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማጆር ሹም የነበሩት ጀነራል ሳሞራ ዩኑስ ተሸኝተው በቦታቸው ጀነራል ሰዓረ መኮንን ተሾመዋል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር በነበሩት በአቶ ጌታቸው አሰፋ ምትክ ጀነራል አደም መሐመድ ተሾመዋል። ከዚህ ሹምሽር በተጨማሪ ወታደራዊ ማዕረጋቸው ተገፎ ከሰራዊቱ ተባረው የነበሩትና ለዘጠኝ ዓመታት ታስረው የቆዩት የቀድሞው የመከላከያ ዩኒቨርሲቲ ፕሬዝደንት ብሪጋዲየር ጀነራል አሳምነው ጽጌና ማዕረጋቸው ተገፎ የነበሩት የቀድሞው የኢትዮጵያ አየር ኃይል አዛዥ ሜጀር ጀነራል አለምሸት ደግፌ ማዕረጎቻቸው ከነሙሉ ኮከቦቻቸው ተመልሰውላቸው ጡረታቸው እንዲከበርላቸው ተወስኗል። ጽዮን ግርማ ለዛሬ የመከላከያ ዩኒቨርሲቲ ፕሬዝደንት የነበሩትን ብሪጋዲየር ጀነራል አሳምነው ጽጌን ለእሁድ ምሽት እንግዳነት ጋብዛ አወያይታቸዋለች።
በመጀመሪያ ብርጋዴር ጀነራል አሳምነው ጽጌ ለቃለ ምልልስ ፈቃደኛ ስለሆኑ በጣም አመሰግናለሁ። የዛሬው እንግዳችንን እንግዲህ አጠር አድርጌ ለአድማጮቻችን ለማስተዋወቅ ብርጋዴር ጀነራል አሳምነው ጽጌ ወታደራዊ ማዕረጋቸው ተገፎ ከሰራዊቱ ከተባረሩ ከሁለት ዓመት በኋላ በመፈንቅለ መንግስት ሙከራ ተከሰው ከሌሎች ጄኔራልና ኮሎኔሎች ጋር የእድሜ ልክ ተፈርዶባቸው ነበር። 9 አመት ከታሰሩም በኋላ አሁን ከእስር ከተለቀቁ 3 ወር ከ15 ቀን ሆኗቸዋል። ባሳለፍነው ሐሙስ ደግሞ ማዕረጋቸው ከነ ሙሉ ክብሩ ተመልሶ ጡረታቸው እንዲከበርላቸው ከተደረጉ ሁለት ጄኔራሎች መካከል አንዱ ናቸው። በቤተ መንግስት በተደረገ ስነ ስርዓት ላይም በክብር ተሸኝተዋል። ወደ ውይይቱ ከመግባታችን በፊት ታሪኮትን እንመልከት። መምህር ነበሩ ወደ ትግል ከመግባቱ በፊት የት ነበር የሚያስተምሩት? መቼና እንዴት ነው ወደ ትግል የገቡት?
መጀመሪያ ድሉ ስለሰጣችሁኝ በእጅጉ አመሰግናለሁ። እኔ ወደ ትግል ከመቀላቀል በፊት ድሮላስታ አውራጃ ይባል በነበረ አካባቢ ላሊበላ ሃይ ስኩል ነው ተምሬ ኦልሬዲ ያሰኛችሁ ያጠናቀቅኩት። ከዚያ በኋላ ያው በቅርብ በሚገኘው የደሴ መምህራን ማሰልጠኛ ተቋም መምህር ሆኜ በገጠሪቱ የወሎ አካባቢ ለአንድ 4 ዓመት አገልግያለሁ። ከዚያ በኋላ በ1981 መጨረሻ ነሐሴ ላይ ትግሉን ተቀላቅያለሁ። ትግሉ ያው ወታደራዊና ፖለቲካዊ ስልጠናዎችን ወስጃለሁ። ከዚያ በኋላ ያው ለመጀመሪያ ጊዜ አዋሽ ክፍለ ጦር በሚባል ድሮ ሂድን አሁን ባድን በሚባለው በተደራጁት 2 እና 3 ክፍለ ጦሮች ውስጥ አንደኛው ሰራዊት ስጦኛ አገለግል ነበረ። በኋላ ያው ለአጭር ጊዜ ደግሞ ከወታደራዊ ተቋማቱ ወጥቼ የህዝብ አስተዳደር ውስጥ የአውራጃ የሽግግር መንግስት ተወካይ፣ ከዚያ በኋላ ደግሞ በወረዳ መዋቅር ውስጥ የወረዳ አስተዳዳሪ ሆኜ 1-8 ዓመት ካገለገልኩ በኋላ ክልሉ ስራ አመራር የአማራ ክልል ማለት ነው ሲፈጠር የዚያ ስራ አስተባባሪ በመሆን ለ3 ዓመት አገልግዬ የኢትዮ ኤርትራ ጦርነት በተጀመረበት አካባቢ ቀድሞ ያው ከወታደራዊ እንቅስቃሴ ልምድ ጋር ተያይዞ የአግዳጅ ሰዎችን በማስፈለጉ ከክልሉ ወደ መከላከያ ከተላኩት 2 ሰዎች መካከል አንደኛው እኔ ነኝ። እንግዲህ ያው የወታደራዊ እንትኔ በአብዛኛው ከዚህ የሚነሳ ይሆናል ማለት ነው።
የዛን ጊዜ በኢትዮ ኤርትራ ጦርነት ጊዜ ወደዛ ተላኩ። እርሶ ግን አልተመለሱም፣ እዛው ቀርተው እንደውም ወደ አሜሪካን ሀገር የትምህርት እድል አግኝተው መሄዶት ይነገራልና ለምንድን ነው እዛው የቀሩት የነበረው ወደ አስተዳደር ስራ ያልተመለሱት? ከዛ በኋላስ ምን አይነት ስልጠና ነው ያገኙት አሜሪካን ሀገር?
ውስስ ጋር አብሮ የሚፈጠርና እንዲሆን የሚፈልጊው ነገር ይኖራልና ቀደም ሲልም አዋሽ ክፍለ ጦር ውስጥ የሰራዊት አባል በነበርኩበት ጊዜ ያው በውትድርና ስራ ለማገልገቱ ፈቃደኛ ነበርኩኝ። ከዚያም በኋላ በዚህ አጋጣሚ ደግሞ ጦርነቱ እንደጀመር ስቀላቀልም በዚያው የመቀጠሉ ፍላጎት በውስጤ አድሯል። ሀገርን ወገንን ማገልገል ህይወቴ ውስጥ ትልቅ ቦታ የሚሰጠው ስለነበረ በዚያ መንገድ ቀጥዬበታለሁ እና በዚያም መንገድ ከቀጠልኩ በኋላ ለኢትዮጵያ ለመጀመሪያ ጊዜ የአሜሪካ መንግስት አንድ እድል ሰጥቶ ነበረ። ይሄ በንጉሱ ጊዜ አልነበረም፣ በደርግ ጊዜ አልተሰጠም። ለመጀመሪያ ጊዜ የዚህ እድል ተጠቃሚ የሆንኩት እኔ ነኝ። ይህኛውም ፔንሲልቬኒያ የሚገኘው የዩናይትድ ስቴትስ አርሚ ዋር ኮሌጅ ነው። ለመጀመሪያ ጊዜ ነው ይሄን እድል የሰጠው እና እዚያ አንድ አመት ከስድስት ወር ቴክሳስ አንድ ስድስት ወር እዚያ ደግሞ አንድ አመት ከፍተኛ የሆነ ወታደራዊ ትምህርትና ስልጠና ወስጄ ወደ አገር ቤት ተመልሼ የመከላከያ ዩኒቨርሲቲ ያሉ ኮሌጆችን የሚያስተባብር ዩኒቨርሲቲ ስለነበረ የእሱ ኃላፊ ሆኜ ነው የቀጠልኩት።
ወታደራዊ ስልጠናውን ካገኙ በኋላ የመከላከያ ዩኒቨርሲቲ ፕሬዚዳንት እስከ መሆን ደርሰዋል። ዩኒቨርሲቲ ይሄ ዩኒቨርሲቲ እንዴት ነበረ የትምህርት እድል የሚሰጠው? ለመማር እድሉን የሚያገኙ ወይም እድሉ የሚሰጣቸው ተማሪዎች የሚመለመሉበት መደበኛ የሆነ በሀገሪቱ ያለ የትምህርት ሚኒስቴር አሰራር ነው ወይስ እንዴት ነበረ?
አምስት ተቋሞች ነው ኦልሬዲ በመከላከያ ዩኒቨርሲቲ ውስጥ የነበሩት ተቋሞች። እነኚህ ተቋሞች ትምህርት ሚኒስቴር የሚያወጣቸውን መስፈርቶች አሟልተው ከዚያ በላይ ደግሞ ለወታደራዊ ስልጠና ብቁና ፍላጎት ያላቸው የሀገሪቱ ወጣት ተማሪዎች ናቸው የሚመለመሉት። በሁሉም ክልሎች እድል ይሰጣል። ይህን እድል እንግዲህ ለማብቂያ ስልጠናዎች ተሰጥተው ተጨማሪ ድጋፍ ተደርጎላቸው ኢንጂነሪንግ ኮሌጅ፣ ጤና ሳይንስ ኮሌጅ፣ ሪሶርስ ማኔጅመንት ኢምባላንድ ፋካልቲ ነበረን፣ እሱም ጋር ሜጀር ጀነራል ሙሉጌታ ቡሌ ቴክኒካል ኮሌጅ ነበረን። ለዚህ ብቻ ብቁ የሆኑትን ትምህርት ሚኒስቴር መስፈርት መሰረት እየታገዙ የሚመጡበት ሁኔታ አለ። ከዚህ ውጭ ልዩም ድጋፍ ተደርጎላቸው የሚካተቱ ተማሪዎች ይኖራሉ። ከመከላከያ የሰው ኃይል እጥረት ጋር ተያይዞ ዋናው ዓላማው የመከላከያን ክፍተቶች መሙላት ስለነበረ ይህንን ለመሙላት ያው እንግዲህ መስፈርቶቹንም እንደ ሁኔታው እያሻሻሉ ተጠቃሚ ለማድረግ ያው ጥረት ይደረግ ነበረ። በአብዛኛው ያው መስፈርቶቹ የሀገራችን የትምህርት ሚኒስቴር መስፈርት ሆነው ያው የሚያገለግሉ ነበሩ። እንግዲህ እስከነበርኩበት ጊዜ ድረስ
በዚህ ዩኒቨርሲቲ ኃላፊነት ላይ ያሉ ነው ማዕረጎት የተገፈፈው እና ስራ ያቆሙት። ለምንድን ነው ማዕረጎት የተገፈፈው?
እንግዲህ ይሄኛው ብዙ ታሪክ ይኖረዋል። አንዳንድ ብዙ ጥሞሽም በመካከሉ ይኖራሉ እና በአብዛኛው ያው ጠቅላላ ያለው የሰራዊት ሁኔታ የሚታወቅ ነው እና እዚያ ጋር አንዳንድ የማስተካከያ የማሻሻያ ወይም ደግሞ ነገሮችን የበለጠ ሀገራዊ ጠቀሜታ በሚኖራቸው መንገድ እንዲቀጥሉ ለማድረግ ያው የሚደረጉ ጥረቶች ይኖራሉ። በዚህ መካከል ደግሞ ግጭቶች፣ አንዳንድ ኮንፍሊክት ኦፍ ኢንተረስትስ እንዲሆን የሚፈለገውና አክቹዋል የሚሆነው ነገር አለመጣጣም ያጋጥማል እና በዚህ መካከል ያው ሌሎችን ሀገራዊ ምርጫዎች ምናምን ተጨማምረውበት ያ የተፈጠረው ቀውስ አንዳንድ ወገኖችን የበለጠ እንድንጎዳ አጋልጦ የሰጠበት ክስተት እንዳለ እንረዳለን እና አንድ ወይ ደግሞ ከዚያ ብቻ የተያዙ ሁኔታዎች ሳይሆኑ ሌሎችም ተጨማምረው ያው የተፈጠረ ውጤት ይመስለኛል። ለጊዜው ከዚህ በላይ ለመሄድ ትንሽ እቸገራለሁ።
አዎ፣ እንግዲህ እኔም ከመልሶት ለመረዳት እንደሞከርኩት የተደፋፈነና የተሸፋፈነ እንደሆነ ሰማኛል። ነገር ግን እንደው ግልጽ ለማድረግ ያህል የተወሰነ ማብራሪያዎችን ቢሰጡን ገፋ አድርጌ ልጠይቆት ነው። መግቢያ ላይ ታሪኮትን እንደነገሩን በተለይ ደግሞ አሁን ለመጀመሪያ ጊዜ አሜሪካ ለኢትዮጵያ ወታደራዊ ትምህርት እድል ስትሰጥ የመጀመሪያ ተጠቃሚ ነበርኩ አሉ። በፊት በወሎ በአስተዳደር ስራ ላይ የሚያሉ ተፈልገው የተጠሩ ጄኔራል እንደሆኑ እየገለጹልን ነው። እና እነዚህ ነገሮች የማዕረግ መገፈፍን ሊያደርስ የሚችል ነገር ምን ብርቱ ጉዳይ ቢሆን ነው?
ያ እንደዚያ ይሆናል የሚል የሁላችንም እምነትና ግምት ፈጽሞ አልነበረም። ምናልባት ከምርጫና ከህዝብ እንቅስቃሴ ጋር ተያይዞ ምናልባት እዚያም ውስጥ ትንሽ የተለያየ አመለካከት ይኖራል ተብሎ በስጋትም ታይቶ ሊሆን ይችላል። ከዚህ ውጭ ደግሞ ነገሮች ሌላው አካል የሚያቸው እኛ ልናያቸው አንችልም። ሆኖም ግን የተወሰደው ድምዳሜ እና የተደረሰበት እንትን ፍጹም ስህተት፣ የአንድ ሀገር የሰራዊት ሂደትና ህግጋቱን ትንሽ ተቃውሞ ተጻሮ የቆመ ውሳኔ ነው የተሰጠው። ይሄ እንግዲህ በጊዜው ነገሮችን ለማስታገስ ለማሻሻል ወይ ደግሞ ሌላ መንገድ ነገሮችን ለማስተዳደር የተሞከረበት አንደኛው መንገድ ይሆናል የሚል ግምት አሳድሮ ያለው። ከዚህ ውጪ ግን ለዚያ የሚያበቃ አንዳችን ነገር እንዳልነበረ የግል ማህደራችንም የሰራዊት የታሪካዊ ህይወታችንም መላው የኢትዮጵያ ሰራዊትም አሳምሮ ያውቀዋል ብዬ አስባለሁ። ያም ስለሆነ ይመስለኛል እንግዲህ ለዛሬው አጣሙ ደግሞ በዚህ ሁኔታ የደረስነው።
በሰራዊቱ ውስጥ የነበረው ግጭት የእርስ በርስ ሊሆን ይችላል ወይም ደግሞ ያው እርምጃ ተወስዷል። የኢትዮጵያ መከላከያ ሰራዊት ከውጪ ሲታይ መነሻ የምናደርገው በምናነጋግራቸው ሰዎች የሚሰጡትን አስተያየትና ሰብአዊ መብት ተቋማት የሀገር ውስጥም የውጭም በሙሉ የሚሰጡትን አስተያየት ነውና የኢትዮጵያ መከላከያ ሰራዊት በተለይ ከኢትዮጵያ ውስጥ ከሚደረጉ የተቃውሞ እንቅስቃሴዎች ጋር ከውጭ ያለ ሰው ሲያየው በሚወሰዱት እርምጃዎች የቱንም ያህል እንግዲህ እርሶም ማዕረጎት ቢከፈፍም ውስጥም ያለው ፍጥጫ የቱንም ያህል የተካረረ ቢሆንም የሚሰማው ዝርዝር መረጃ ስላልሆነ የሚወቀስ ተለይ በዜጎች ላይ ይወስዳል በሚባለው እርምጃ እና በእንደዚህ አይነት ጉዳዮች ራስዎትን የቱ ጋር ነው የሚያስቀምጡት?
እንግዲህ ዞሮ ዞሮ አንድ የሀገር መከላከያ ሰራዊት የተደራጀበት የተገነባበት የሚሰለጥንበት የሚተዳደርበት የራሱ የሆነ ህግ አለው ከሀገሪቱ ህገ መንግስት የሚሰልቅና የሚወጣ እና እነኝህን አክብሮ የሚሄድና ያለመሄድ ጉዳይ ነው። ወታደርን ከሌላው ተቋም የሚለየው ነገር በህግና በስርዓት ፈለግንም አልፈለግንም ለሀገሪቷና ለህዝቡ ሲባል ይሄ ተቋም በዚህ መንገድ እንደሌላው ዓለም ተቋም የሚገነባ ተቋም ነው። አንዱ ችግር ምናልባትም ከህግ ጋር ተያይዞ የሚመጣ ህግ የበላይነትን ህገ መንግስታዊ ስርዓቱን እሱን መነሻ አድርጎ መሄድና ለመሄድ ጋር ያለ ችግር ይመስለኛል። ሁለተኛው እንደ ማንኛውም ሀገር ሰራዊት ያው አፍሪካ ውስጥ ያለ ታዳጊ ሰራዊት ነው። ድሮ እርሶ ሳይኖር በአዲስ መንገድ የተደራጀ እንትን ነው። ብዙ እንቅፋቶችና ችግሮች እንደሚያጋጥሙት ግምት ሊገባ ይገባዋል። ብዙ ቶሎሬት የሚደረገውም እነኚህ መነሻዎች እንደ በቂ ነገር ስለሚወሰዱና ለመሻሻል እድሉም ወደፊት ይሰፋል የሚል እምነት ስለምናሳድር ነው። ከዚያ ግን እኔ የማየው ወደፊት በርካታ ነገሮች መስተካከል ያለባቸው ከህግ የበላይነት አንጻር ብዙ ስራዎች አሁን እየተሰራ እንዳለ አንዳንድ ነገሮች እንሰማለን። ከውጭ ግን ህግና ህግ ብቻ አሰራርና አሰራር ብቻ የሚታይበት ተቋም እንዲያገለግል ብዙ ስራን የሚጠይቅ ይመስለኛል። እኛ ሀገር ያው ዳይቨርሲቲ ሰፊ ነው። በእርግጥ ከኛ ሀገር ውጭም አፍሪካ ውስጥ በርካታ እንዲህ አይነት ዳይቨርሲቲ ያለበት ሶሳይቲ እንደ ናይጄሪያ ና ሌሎችም ሀገሮች እናያለን። እነሱ የሚሄዱበት መንገድ ፒውሪሊ ወታደራዊ መንገዱን ነው። ከዚህ ውጭ የፖለቲካ ጉዳያቸው አይደለም። ምንም ይሆን ምን ከየትም አንግሪንጣ ከየትኛውም ዘር ይወለድ እኛ ጋር የምታነበት ታሪካዊ ሁኔታም ሌሎችም ሁኔታዎች ሄደው በዚያ እንትን ላይ ጣልቃ ማስገባታቸው አይቀርምና ከውጭ እንደምናየው ብቻ ሳይሆን ከውስጥም ብዙ መስተካከሎችን የሚጠይቅ እንደሆነ እገነዘባለሁ። በዚህ በኩል ያለኝ አስተያየት ከዚህ በሰሜን ሄር ነው።
እንዳነሱት ሌሎች የአፍሪካ ሀገሮች የወታደሩን ሁኔታ ይዘው ነው የሚሄዱት እና ውስጥ ደግሞ ያለ ነገር እንዳለ ጠቆም አድርገዋል። እና እንደዚህ ያለ አድሏዊ አሰራር ወይም ደግሞ መከላከያ ውስጥ ሁሉም የየራሱን ዘር ይዞ በዛ ነገር የመሄድ አሰራር ነበረው?
አዎ፣ ይሄ ወደፊት ፋርዘር የምንነጋገርበት አጀንዳ ይሆናል። ግን ዞሮ ዞሮ ኦልሬዲ ተጽዕኖ ቀላል እንድናሆን መገመት ይቻላል። የለም ብለን ምናልባት አሁን ያለው ሁኔታ መካድ ይሆናል። እና እንዲህ ነገሮች የመሻሻል የመስተካከል እድሎች ይኖራሉ ከሚል እንጂ ይሄኛ ኦልሬዲ ፈጦም ጎልብቶም የሚታይ እንትን ነው። ፕሮባብሊም ሌላውም ላይ ጫና እያሳደረ ያለው ያ ሁኔታ ይመስለኛል። አሁን ካለው የአስተዳደራዊና አዲስ አመራር ከማደራጀትና እንትን ከማድረግ ጋር ያስተካክሉታል የሚል ትልቅ ተስፋ አለ እንጂ ሁኔታዎች ነበሩበት የለም ማለት ሊሆን አይችልም።
የመከላከያ ሰራዊት ሲባል የመከላከያ ሰራዊት እንዳለ ሆኖ በስሩ የሚጠሩ ኦፕሬሽኖች ይኖራሉ፣ ስም እየተጠቀሱ የሚዘረዘሩ በመከላከያ ሰራዊት ስር። በዚህ የመከላከያ ሰራዊት ስር የልጆቻቸው፣ የቤተሰቦቻቸው፣ የዘመዶቻቸው፣ የጓደኞቻቸው፣ የወገኖቻቸው ህይወት በማለፉ ምክንያት አሁን ቤታቸው ቁጭ ብለው በሀዘን ላይ የሚገኙ ሰዎች ይኖራሉ፣ በተደጋጋሚ ያናግረናል። እና እነሱ ሰዎች ምናልባት እንግዲህ ቅሬታቸው በቀጥታ ከመከላከያ ሰራዊት ወይም ከታጠቀው አካል ጋር ሊሆን ይችላል። እንደዚህ አይነት ነገሮች በምንድን ነው የሚታረቁት?
ወይል እንግዲህ ያው የፍትህን ማጣት የሚክሰው ያው ፍትህን ማግኘት ነው። ሁልጊዜም ቢሆን ያለፈውን ለማካካስ ባንችልም ወደፊት ግን ስህተቶች እንዳይደገሙ ለማድረግ ተቋሞች እርምት እርምጃ ሊወስዱ ይገባል። መቼም በኃይልና በኃይል የተሻለ ስርዓትን ማምጣት ይቻላል ተብሎ የሚያምን መንግስትና ሰራዊት በዚህ ዘመን ይኖራል ብዬ አላምንም። ስለዚህ ተቋሞች እንደተጠበቁ ሆነው ከዚህ በላይ ግን ደግሞ ሰላምን ለማምጣት የጎደለን የፍትህ መታጣትና የሞራልም የአካልም የህይወትም አደጋና ጉዳት የደረሰባቸው ወገኖች የሚካካሱበትን ስርዓት ወደፊት መሻት ይጠይቃል ብዬ አስባለሁ። ለምሳሌ ደቡብ አፍሪካ ውስጥ ተመሳሳይ የሆነ ሁኔታ እኛ ሀገር ባይኖርም ግን ደግሞ ፍትህ በማጣታቸው የእርቅ አፈላላጊ ኮሚቴዎች ተቋቁመው የተለያየ ድጋፍ በማድረግ ላይ እንዳሉና እንደነበሩ እንሰማለን። እኛም ጋር ደግሞ ወደፊት ይህ ሁኔታ የበለጠ እየተጠናከረ ሄዶ ፍትህ የተነፈጉ ወገኖች በተለያየ መንገድ ጧሪ ቀባሪዎቻቸውን ደግሞ ደጋፊዎቻቸውን ያጡ ወገኖች ብቻ ከሁኔታዎች አለመመቻቸት ጋር ተጽዕኖ ያደረባቸው ወገኖች የተለየ ድጋፍ ወደፊት የሚያገኙበት እድል ካለ ያው የሚመጣው እና የተሻለው ስርዓት ወይም ደግሞ በሂደት ከፍትህ ስርዓት መጎልበት ጋር ተያይዞ ከዲሞክራሲያዊ ስርዓት መጠናከር ጋር ተያይዞ የሚታየው ነው የሚታየና ለጊዜው በዚህ መንገድ ህይወት ይታቶ ከሆነ ገንዘብ አይመለሰው ነው ህይወትን አካልችን አተንም ከሆነ የአካል ጉዳታችን ገንዘብ ሊያካክሰውና ሊመልሰው አይችልም። የሰው ልጅ ህይወት ውድ ነው። የሰው ልጅ አካል ውድ ነው። በቃ አንዴ ነው የተፈጠርነው፣ አንዴ ነው የምንኖረው። ለዚህ ደግሞ ምድር አንዴ አገልግለን ነው የምናልፈውና ይህን እድል የምንነፈግ ከሆነ የፈለገው ካሳ ቢመጣ ለእኔም ለሌሎችም የተሟላ ምላሽ ይሆናል ብዬ አላስብምና አጠቃላይ ግን ወደፊት የተሻለ ሁኔታ ሲፈጠር ያ ያካክሰዋል ብዬ እገምታለሁ፣ አምናለሁ። ዞሮ ዞሮ የመከላከያ ሰራዊት ያው አንድ ሀገር መጨረሻው ደጀን የሀገር ሉዓላዊነትን የሚያስከብር ከፍተኛ ተቋም ነው። መንግስታትም ደግሞ ለዚህ ተቋም ከፍተኛ የሆነ ሀብት እያፈሰሱ በየጊዜው እንዲበቃ እያደረጉ የሚሄዱበት እና የሚመሩት ተቋም ይሄ ነው። ስለዚህ እኛም ሀገር ጋር አቅማችን የፈቀደውን ያህል የህግ የበላይነት እንዲከበር፣ ሰዎች በብቃታቸው ብቻ ዜጎች የሚለኩበት ተቋም እንዲሆን የማድረግ ጉዳይ ከሲቪሉ ጋር ያለን ግንኙነት የተበጠሰ ነው ማለት አይደለም። የህዝቡን ስሜት መከላከያ ጋር ይገባል። መከላከያውን ስሜት ህዝቡ ጋር መግባት አይቀርም። ይሄ በህግ ቢደነገግም ተፈጥሯዊ ነው እና ቦርደር ማስቀመጥ አይቻልም እና ግን በተቻለ መጠን በህግና በህግ የሚሄዱ ጉዳይ ተሰምሮበት ሌሎችንም የበለጠ ሁሉንም ህዝቦች የተሻለ ደረጃ ላይ የሚያደርስ ወታደራዊ ብቃት የመፍጠር ጉዳይ የማያሰልስ ጥረት ነው የሚሆነው እና ቅድሚያ ዞሮ ዞሮ ለሀገርና ለወገን ሀይልን የማሰለፍ ጉዳይ ትኩረትና ቅድሚያ ሊሰጠው የሚገባ ነው። ጣልቃ ገብነቱንም ሌሎችም ነገሮች ካሉ እነኝህ ነገሮች አስወግዶ የሚሄድ ጉዳይ ያው በስፋት እንደሚጠበቅ እገምታለሁ። ከዚህ ውጭ ደግሞ ያው ወደፊት የምናያት ኢትዮጵያና እድገት ጋር ተያይዞ እንዲፈጠር የምንፈልገው የታላቅ ሀገር ሰራዊት ለማየት ድሉ ይኖረናል ብዬም እገምታለሁ።
2 ዓመት አካባቢ ቆይተው ማዕረጎት ከተገፈፈ ቆይተው ነው ወደ እስር ቤት የሄዱት። እሱም ደግሞ መፈንቅለ መንግስት ሊያደርጉ ነው በሚል ተከሰው ነው። ስለ ክሱ ሁኔታ ሊያብራሩልን ይችላሉ?
እንግዲህ ክሱ ያው ሂደት የሚመለከታቸው አካሎችም ያይተውታል። ይህ ሁኔታ በዚህ ደረጃ እንድንገኝና በዚህ ውሳኔ እንዲሰጥ የሚያደርግም ሁኔታ ነበረ ብሎ ማስቀመጥ አይቻልም። አንድን ነገር የተፈጸመ ወይም ደግሞ እንደ ክስተትም የታየ ነገር አልነበረም። ግን ዞሮ ዞሮ ያው የፍትህ ሂደቱንና የፍትህ ስርዓቱን ጥያቄ ምልክት ውስጥ ያስገባ ነው። አንድን ነገር ያላደረገ ኃይል ከአንድ አካባቢ ተሰባስቦ ነው ይሄ እርምጃ የተወሰደበት። የተወሰነው የሞት ሁላችንም የእድሜ ልክ እስራት ነው የተወሰነብን።
በፍርድ ቤት ክዳችሁን ስትከራከሩ ነበር እና ይህንን የቀረበባችሁን ክስ ክዳችሁ ነው ስትከራከሩ የቆያችሁት። በመጨረሻም እንግዲህ ተፈርዶባችሁ በእስር አሳልፋችኋል። በእስር ላይ ነበራችሁ። የእስር ቤት ቆይታችሁ ምን ይመስላል? እስር ቤት ውስጥ እንዴት ነበር ቆይታችሁ?
የእስር ቤት ቆይታችን በውጭ እንደሚታየው እንደ ማንኛውም እስር ቤት አይደለም። እስር ቤት ቆይታችን እንደውም ከፍርዱ በላይ ፍርዱን አክብዶ የሚያሳይ የሰው ልጆች የሰብአዊ መብት ጥሰት በግሃድ ያለምንም ታ የሚፈጸምበት ተቋም መሆኑን ነው ያየ ነው። እኔ ለምሳሌ 2 ዓመት በአንድ ጠባብ ክፍል ውስጥ ቆይቻለሁ። በምትፈልጊው ሰዓት ሰዎችን መገናኘት ቀርቶ በምትፈልጊው ሰዓት አይ ማግኘታችን የምትፈልጊውን አየር እንኳ ሌላ ክሰርጣስ የሚያደርገውን ነገር አታገኝም። ሌሎች ማህበራዊ ግልጋሎቶችን አታገኝም። ከተወሰነ ዓመት በኋላ ነው ወደ 15-16 ሰዎች ጋር መቀላቀል ጀምር ነው። ከዚያ በኋላ ደግሞ አዲስ አበባ ከቤተሰብ እንድንርቅ፣ ከህክምና አገልግሎት እንድንርቅ፣ ከሌሎችም አካባቢ ሁኔታዎችን እንድንርቅ ወደ ዝዋይ ነው የተጋር ነው። ሁላችንም ከተወሰኑ የጤና ችግር አለባቸው ሰው በኋላ የተመልሰዋሉ እንጂ እና ያ ሁሉ ፍጹም መብታችንን ፍጹም የተገፋ እና ሰዎች ከውጭ ይሆናል ብለው የማያስቡት ግን ደግሞ እየሆነ ብዙ ነገሮች የሚታዩበት ተቋም ነው። የእስር ቤታችንም ውስን መጨረሻ ላይ ዙሪያ አካባቢ የተሻለ ነገር ለማግኘት የአካባቢ መስተዳድር ቢሞክርም ከዚህ ውጭ የነበሩት ዓመታት ግን ለእኛ በእጅጉ ከባድ ነበሩ፣ ፈተና ነበሩ። ከፍርዱ ይልቅ በየቀኑ የምናስተናግዳቸው የሰብአዊ ጥሰቶች ቀላል አልነበሩም እና እሱ የህግን የበላይነት የማስከበርና የማክበር ጉዳይ በእጅጉ የሚ ሳይሰረዝ ተቋማዊ ሁኔታ አይተናል። ይሄንን ሁኔታዎች አልፈንበታል። ስለዚህም ጋር ፈሲ የሆነ የህግ የበላይነት ሰዎች ዜጎች ከተወሰነባቸውና ከተፈረደባቸው በኋላ አትሊስት እንዲወል ያደርጉ የሚገባቸው መብቶች እንዲያገኙ ፈሲ ስራ መስራት ካለባቸው ተቋሞች አንዱ እሱ ነው ብዬ ገምታለሁና እሱን ያሳለፍነው እንት ቀላል አይደለም።
ፍርድ ቤት በቀረቡ ጊዜ ፍርድ ቤት ጉዳዩን በሚከታተሉ ጊዜ በወቅቱ ዘገባዎች እንደሚያመለክቱት እርሶ ያቀረቡት ድብደባ እንደደረሰበት ከፍተኛ አደጋ እንደደረሰበት በኋላ ደግሞ የማረሚያ ቤቱ ኃላፊዎች ከግርግዳ ጋር ተጋጭተው ወይም እንደዚህ ነው የሚል ምላሽ እንደሰጡበት ያ ሁኔታ መዘገቡን አስታውሳለሁ። እስቲ ምንድን ነበር ተፈጥሮ የነበረው ከእርሶ አንደበት እንስማው።
አይደለም በእኛ አድሜና በእኛ ደረጃ ያለው ሰው ቀርቶ በኢራን ደረጃ የሚገመሰው የሚያስበውን ሀሳብ ነው ረዲ ማረሚያ ቤቱም ወይም ደግሞ ከበስተጀርባ የሚመራው ተቋም የሰጠው መልስ። እኔ ብቻ ሳልሆን የኔ የታሰሩ ወንድሞቼ አብረውኝ ያሉ ወደ ሶስት ሰው ነው የተደበደበው በአንድ ምሽት በአንድ ሌሊት። እኔ ብቻዬን ነው ታስሬ የነበረው። ሌላው ወንድሜ ብቻውን ነው ታስሬ የነበረው። ጀነራል ተፈራ ሻለቃ መኮንንም ዞን ስድስት የሚባለው ነው ታስሬ የነበረው። ስለዚህ ማታ ያው በካቴና እያሰሩ አስወጡ። ከዚህ በኋላ ቢሮ ወሰዱ። የሚፈልጉትን ነገር አድርገዋል። አንድ ሁለት ሰው ብቻ ሳይሆን አራትና አምስት ሆኖ ነው አንድን ሰው የሚደበድቡት። የአካል ጉዳት ደርሰዋል። ከገሃድም በላይ ገሃድ ነው። ከሶስትና ከአራት ቀን በኋላ ፍርድ ቤት ለመቅረብ ቀጠሮ ስለነበረን አቅርበውናል። ፍርድ ቤቱም በጊዜው የውጭ ሚዲያዎችም ሌሎችም አካሎች አካላችንም ናችንም አይተውታል። ስለዚህ ተቋሙ ወይ ደግሞ ማረሚያ ቤቱ የሰጠው መልስ እጅግ አሳፋሪ ነው። በሀገራችን ውስጥ እንዲህ አይነት ተቋም መሪዎች ይኖራሉ ብለንም መገመት በእጅጉ ይከብዳል። በእኔ እድሜ ቀርቶ በሌላም እድሜ እንዲህ አይነት አንደኛ ግልዳ ስትጋጭ ግንባር እንጂ የአይን ሽክል አይደለም እንትን የሚለው የተፈጥሮን እንኳ ግዛት የሚጽፍ መልስ ነው የመለሱትና ይሄ አፍረንባቸዋል።
እንግዲህ ብርጋዴር ጀኔራል አሳምነው ጽጌ ይሄን ያለፉትን የህይወት ታሪኮን ለመቃኘት ሞክረናል። በዚህ ጊዜ ውስጥ እስከሚታሰሩበት ወይም ማረጎ እስከሚገፈፍበት ድረስ በከፍተኛ ስልጣን ላይ የነበሩ ሰው ነውና በዛ ስልጣን ላይ ያሉ ሌሎች ዜጎች እንደዚህ ያለ ተመሳሳይ የሰብአዊ መብት ጥሰት እንደሚፈጸም መገናኛ ብዙሃን፣ ዓለም አቀፍ የሰብአዊ መብት ተቋማት፣ የሀገር ውስጥ እንደዚህ ያሉ ነገሮች ይሰማሉ። በመንግስት በኩል ደግሞ እነዛ ድርጊቶች እንዳልተፈጸሙ ማስተባበያ ሲሰጥ ይሰማል። በመጨረሻ እርሶ እስር ቤት ገብተው ደግሞ ይሄ ነገር እኔ ላይ ተፈጸመ ብለዋልና ምን ተሰማዎት ይሄ ነገር እርሶ ላይ ሲፈጸምና ሲደርስ?
አንደኛ ውስጥ ሆነሽና ውጭ ሆነሽ ስታዩ ነገሮች አንድ ነገር የመሞላትና ሌላውን ነገር ለማየት ራሳችንን አለማዘጋጀት ነበረ። እኔ ለምሳሌ ማዕከላዊ እስር ቤት ውስጥ በጨለማ ክፍል ውስጥ ተቀምጦ ሰዎች ሌሊት እየወጡ የሚደበደቡበት፣ ጥፍራቸው የሚነቀልበት፣ እግራቸው ሚስማር እየተሸከለ ያልሆነ ነገር እንዲናገራ እንዲመሰክሩ የሚገደዱበት ይሆናል የሚል የደርግ ታሪክ እንጂ የእኛ ታሪክ ይሆናል ብዬ ገምሽ ችግን አላውቅም። ያ ሁኔታ ሲፈጸም ወይም ደግሞ ድርጊት ሲፈጸምባቸው ፊት ለፊት ባላይም ተፈጽሞባቸው ግን ያየኋቸው ወንድሞችና ወገኖች አሉ። ሌላው አካባቢ ዝዋይም ኬርን በኋላ እዚያም ልብሳቸውን አውልቀው ሲደበደቡ ሲቀጠቀጡ የምናያቸው ንጹሐን ኢትዮጵያውያን ዜጎች አሉ። ለዚህ የተደራጀ በሚዲያ መልስ የሚሰጥ ግን ደግሞ ኢቭል የሆነ ሰይጣናዊ ስራ ሌሊት እያስወጣ ሰባትና ስምንት ሰዓት የሚደበድብ አስፈላጊም ሲሆን አልተያየሽ እየቀጠቀጠ የሚሄድበትን ታሪክ ነው ያየነው እና ይሄ ሰብአዊ መብት ጥሰት ፍጹም መስተካከል ያለበት ጭራሽ በዚህ ዘመን እንዲህ አይነት ሀገራት አሉ ስርዓት አለ ተውዘን ታስበበት ፈጽሞናል ተብሎ ማንም ሰው የማይገምተው ነው እና ውጭ ሆኜ ሳየው እና ውስጥ ሆኜ ሳየው በእኔም የደረሰው ነገር ስለሆነ ከዚህ በላይ ነው። አንዳንድ ጊዜ ድርጅትን በቃላት መግለጽ አንችል ይሆናል እንጂ እሱ ፈጽሞ መስተካከል ያለበት መወገድ ያለበት እንዲህ አይነት አጥፊ ሰዎች ስርዓቱን ከመደገፍ ይልቅ ስርዓቱን እያጠፉት እየሄዱ እንዳለ ሌላውም አካል ልጁን አስገብቶ መፍራት ያለበት ይመስለኛል። የትኛውም መንግስት ሲመጣ ዞሮ ዞሮ የህግ በላይነት መኖር አለባቸው። ዜጎች ካጠፉ በህግና በህግ መሰረት መጠየቅ አለባቸው። ግን ህግን ሽፋን ተደርጎ የተለየ አካልንና ወገንን ብቻ እየመረጥ የምታጠፋበትና የምትቀጠቅጥበት ተቋም ከሆነ የሀገራችን የገሃንም ወይም ደግሞ ሌላ የሲኦል መሬት እንጂ የእኛ መሬት ወደፊት ላትሆን ትችላለች። እንዲህ አይነት ሰው እስር ቤቶች ያየሁት ሁኔታ በራሴም ጋር የደረሰው ሁኔታ ፈጽሞ በዚህ ምድር መወገድ ያለበት ከዚህ ታላቅ ህዝብና ይህን ታላቅ ሳይመራ ታላቅ መንግስት ፈጽሞ የማይመጥኑ መሆኑን ነው አረጋግጬ ወጣሁ።
አሁን ደግሞ ከእስር ተለቀዋልና የጄኔራልነት ማዕረጎ ከነ ሙሉ ኮከቡ ከነ ሙሉ ክብሩ እንዲመለስሎት እና ጡረታዎት እንዲከበር ተብሏል። ምን ማለት ነው ይሄ ለርሶ? እንደው ምንስ ስሜት አለው?
ለኔ የፈጠረው ስሜት ታላቅ ነው። ግን ከኔ ከፈጠረው ስሜት በላይ ግን ደግሞ ለህዝባችን እና የህግ የበላይነትንና ወደፊት ለሚፈጠረው የበለጠና የተሻለ ብሔራዊ መግባባት ለማምጣት በሚደረገው ስራ ውስጥ የሚኖረው ሚና ቀላል ነው ብዬ አላምን። በህግ አይደለም ይሄ እርምጃ የተወሰደው። አካሄድም ተነሻው ፍጹም ህግን የተከተለ አልነበረ። ስለዚህ አንደኛ ህግ ወደ መስመሩ እውነት ወደ መስመሩ እውነት ወደ ባለቤቱ እየመጣ መሆኑን አመላክቶኛል፣ አሳይቶኛል። ወደፊት እንደኔ በንጽህና ወይም ሀገራቸውን በቅንነት ለማገልገል ለሚነሱ ወገኖች ትልቅ አቅም ሆኖ ያገለግላል ብዬ አስባለሁ። እኔ የችን ሀገር ለማገልገል ባልፈልግ ውጭ ሀገር ብዙ ጊዜ እመላለሁ። አሜሪካ ብዛንት ብያለሁ። ከዚያም በኋላ በርካታ እድሎች ነበሩ። ሰው ሀገርን ወግን ለማገልገል እድሉ አንዴ ነው። ለመክዳትን ሁሌም መክዳት ይቻላል ብዬ ነው ሀገሬን ወድጄ ወይ ደግሞ ሀገሬን ፈልጌ የመጣሁት እና የበለጠ በቅንነት ለማገልገል ለተነሳሱ ወገኖች እና እውነትን የሚያፈላልጉ ወገኖች ትልቅ አቅም ፈጥሯል እና እውነትንም ወደ ቦታው መልሷል ብዬ አስባለሁ። ሁለተኛው ነገር አሁን ለተፈጠረው ብቻ ሳይሆን ወደፊትም ቢሆን መንግስት ወደ ሰፊ መሆን መቻል አለበት። መንግስት እያንዳንዳችን ጣጣ ከምናስብ ይልቅ ቀድሞ እሱ እያሰበ አትሊስት ስህተትን በስተት ሳይሆን ስህተትን በተለየ መንገድ የሚያርቅበትና የሚያስተካክልበት ሁኔታ መፍጠርና ማመቻቸት ነው ያለበት። ስለዚህ አሁን ዶክተር አብይ ከመጡም በኋላ በነበሩ ሲቪላዊ እንቅስቃሴዎች መልካም ለውጦች ሀገራችን ጋር እየጀመሩ ሁላችንም በሀገራችን መሳይ እድል ላይ በጎ ነገር እየታየም ጭላንጭሉ ከወዲህ እየተመለከት ነው ስለሆነ ይህ ሁኔታ በህዝቡ እየታገዘ በህዝቡ እየተደገፈ ባለው አመራርም ደግሞ የህዝብን ስሜቶች እያዳመጠ የሚሄድበትን ከተከተለ እውነትም ይቻገር የምንፈልገውን ስርዓት በማምጣት የስርዓቱ ደግሞ ሁላችንም ተጠቃሚዎች ሁላችንም በህግ ወለል ላይ ቆመን ስለ ሀገራችን የምንናገርበትና የምንሞግትበት ጊዜ ይመጣል ብዬ አስባለሁ። መልካም ሁኔታዎች ይታይኛል። እንደኔ ብዙ የሚጠቀሙ ወገኖች ፍትህ የተጠሙ ፍትህ ርቋቸው የነበሩ ፍትህ እየቀረባቸው መሆኑን የሚያረጋግጡበት ጊዜ እየመጣ መሆኑን ነው የሚታየኝና እንደሆነ እገነዘባለሁ።
ምንድን ነው በቀጥ ያሰቡት ነገር ህዝቡን ለማገልገል ወይም አሁን ተነጥቋል ተቀምቷል ያሉትን ፍትህ እንዲያገኝ እንዲያረጋግጥ የህግ የበላይነት እንዲከበር ለመስራት ያሰቡት ነገር አለ?
እንግዲህ ወደፊት እኔን የሚፈልግ ሁኔታ ሲፈጠር ለየትኛውም አገር ይጠቅማል ብዬ ለማስበው ነገር ለማገልገል ዝግጁ ነኝ። አሁን ያለኝ እድሜ የማርፍበት ሳይሆን የምፈራበት እድሜ ላይ ነው ያለሁት። ስለዚህ አገርን ለመርዳት አንድና አንድ መንገድ ብቻ አለ ብዬ አላምንም፣ አምኜም አላውቅም እንደዚያ። ስለዚህ ህዝብን የማገለግልበት በርካታ እድሎችና መንገዶች አሉ። ዞሮ ዞሮ የተሻለን ስርዓት ለማምጣት በሚደረገው ርብርብ የበኩሌን ሚና ለመጫወት አንት የነበረኝ ኮሚትመንት ሁሉ አሁንም የበለጠ አለ ብዬ አስባለሁ። ቢኮዝ ከተግባር የምንማረው ነገር አለ። ያለፍንበትና የቆየንበት መንገድ ብዙ ነገር ውስጥ አስተምረውናል። ሀገር ደግሞ አነሰ ማደገም የበርካታ ህዝቦች ታላቅ ሀገር ናት። ታላቅ ታሪክ ያላት ሀገር ናት። ይህ ታሪካችን እንዲናሳ ሳይሆን ይህ ታሪካችን ተጠናክሮ ዲሞክራሲያዊ ስርዓታችን ተገንብቶ ዜጎች በእኩልነት የሚኖሩበት ሰዎች በህግና በህግ ብቻ የሚተዳደሩበት ስርዓት እስኪመጣ ድረስ መታገላችን የሚቀር አይመስለኝም እና በዚህ ዙሪያ ላይ ከኔ የሚጠበቅ ነገር ካለ ይሄ ነው ብዬ መናገር ባልችልም ወደፊት ግን በዚያ መንገድ ራሴን ለመቃኘት ሞክሬያለሁ ብዬ አስባለሁ።
በጣም አመሰግናለሁ። የቀድሞ የመከላከያ ዩኒቨርሲቲ ፕሬዚዳንት ብርጋደር ጀነራል አሳምነው ጽጌ ለሰጡን ማብራሪያ በአሜሪካ ድምጽ እናመሰግናለን።
እኔም አመሰግናለሁ።
ቆንጆ ውይይት ሲሆን አመሰግንሻለሁኝ። የተከበራችሁ አድማጮች ውይይቱን ከፌስቡክ ገጻችን ማግኘት ትችላላችሁ።
ዝግጅታችን ወደ መጠናቀቁ ነው። እስከ ማጠቃለያው ከተከታዩ ሙዚቃ ጋር እንተዋችሁ። I'm
That's